መጽሔት እንደ አውሮፓውያን አቆጣጠር በ2022 ዓመተ ምህረት የዓለም ተጽዕኖ ፈጣሪዎች ሲል ሰኞ ዕለት ካወጣቸው የ100 ሰዎች ስም ዝርዝር መካከል የሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ ባለሙያና ትውልደ ኢትዮጵያዊ አሜሪካዊት የሆነችው ትምኒት ገብሩ ተካታለች። ታይም ትምኒትን በዚህ ዝርዝር ውስጥ ሲያካትት በጉግል ቴክኖሎጂ ኩባንያ የሰው ሰራሽ ልህቀት ቡድንን ከሚመሩ ዋና ጥቁር ሴቶች አንዷ እንደነበረችና ቴክኖሎጂውን ለማሻሻል ተሰራ እንደነበር ተጽፏል። ትምኒት በዚህ ምርጫ ውስጥ መካተቷ ታዲያ የሷን ፈለግ መከተል ለሚሹ ወጣት ተማሪዎች ምን ተስፋ ያጭራል? ወጣት ሴቶች በብዛት ወደ ሙያው እንዲመጡስ እንዴት እናበረታታቸው? ይህ ዛሬ የምንወያይበት ርዕሳችን ነው። ሰላም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች። ዛሬ ለዕለተ ረቡዕ ግንቦት 17 2014 ዓመተ ምህረት የጋቢና መሰናዷችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና በማስተባበር ሀብታሙ ስዩምም አብረውን ያመሻሉ። አሁን ቀዳሚ ወደ ሆነውና የእናንተን አስተያየቶች እንዲሁም ጥያቄዎች ወደምናስተናግድበት የስልክ ውይይት ነው የምናልፈው። ወጣት ሴቶችን በቴክኖሎጂ የሙያ ዘርፍ እንዴት እናበረታታቸው? ከአመት በፊት ጉግል ከተሰኘው ግዙፍ የቴክኖሎጂ ኩባንያ የተባረረችው ትምኒት ገብሩ ትላንት ታይም መጽሔት የዓለም ተጽዕኖ ፈጣሪ ግለሰቦች ሲል ባወጣቸው 100 ሰዎች ስም ዝርዝር ውስጥ መግባት ችላለች። ወደ ውይይታችን ከማለፋችን በፊት ታዲያ ከዚህ ቀደም ትምኒት ለጥቁሮችና ሴቶች ፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መመስረቷን ተከትሎ በተለይ ጥቁር ሴቶች በሰው ሰራሽ ልህቀት ውስጥ የተሻለ ቦታ እንዲኖራቸው እያደረገች ባለችው እንቅስቃሴ ዙሪያ ካደረግነው ቆይታ ጥቂቱን ሰምተን እንመለስ።
So it has been over a year since you were pushed out of
Google. በግዳጅ ልትወጪ ከተደረገ ከአመት በላይ ሆኖታል። በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ህዝቦችና ሴቶች ፍትሃዊ አለመሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምጽሽን ስታሰሚ ቆይተሻል። ይህ ጊዜ ላንቺ ምን ይመስል ነበር?
Well, it was not easy.
ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂ ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር። ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምጽሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂው እንዴት ፍትሃዊ ይሆናል የሚለው ብቻ ሳይሆን ከነሱ ጋር የሚሰሩት ሰራተኞች ድምጻቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውም ሊታሰብበት ይገባል።
You know, fighting corporates can be very difficult for anyone.
ግን የኔ ከጉግል መባረር ድንገት የሆነ ነገርም አልነበረም። እዛ ስራ በነበረበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከመሆኔ ጋር ይገናኛል። ግን ደግሞ አለቃዬን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ የአጸፋ እርምጃ ደርሶባቸዋል። ስለዚህ እንደኔ ህዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ። ግን ፊት ለፊት ወጥተው መናገር አይችሉም። ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል።
እንግዲህ እንደሰማነው ትምኒት በቴክኖሎጂ ዘርፍ የማይነኩና የማይደፈሩ የሚባሉ አስተሳሰቦችን በመድፈር ለውጥ ያመጣች ያለች ጥቁር ሴት ናት። በዚህ ደግሞ ለበርካታ ወጣት ሴቶችና ተማሪዎች ምሳሌ መሆን የቻለች ናት። ዛሬ እንግዲህ አርገን የጋበዝናቸው ወጣቶችም ልክ እንደ ትምኒት በቴክኖሎጂ ዘርፍ ትልቅ ቦታ መድረስ የሚፈልጉ የቴክኖሎጂ ፈጣሪዎች ናቸው። የመጀመሪያው እንግዳይ ሳምራዊት ኢዛና ትባላለች። በሐዋሳ ዩኒቨርሲቲ የኮምፒውተር
የኮምፒውተር ሳይንስ ተመራቂ ስትሆን የግብርና ውጤቶችን ለማሳደግ የሚረዳ ሰብል በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ሰርታለች። ሁለተኛው እንግዳይ ሱማያ ሁሴን ደግሞ ከጅማ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ ተመርቃለች። እሷም በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤቶች ማንበብ እንዲችሉ የሚያግዝ ቴክኖሎጂ ሰርታለች። በቅድሚያ ሁለታችሁም እዚህ ስለተገኛችሁ በጣም አመሰግናለሁ።
እኛም ስለጋበዝሽን እናመሰግናለን።
ሳምራዊት እስቲ ካንቺ ልጀምር። እንግዲህ ትምኒት ወጣት ሴት ጥቁር ትውልደ ኢትዮጵያዊት ናት። በቴክኖሎጂ ሙያዋ በአለም ተጽዕኖ ፈጣሪ ከሚባሉ ሰዎች ውስጥ መካተቷ ላንቺ ምን ስሜት ፈጠረብሽ?
በእውነቱ ከሆነ በጣም በጣም የሚያኮራ ነገር ነው። እንደ አንድ ጥቁር ኢትዮጵያዊት ሴት እንደ ዶክተር ትምኒት አይነት የሀገራችን ፈርጥ የሆኑ ሴቶች እንደዚህ ትልቅ ቦታ መድረሳቸውና አለም ደግሞ ብቃታቸውን ሲመሰክር መስማት በእውነት በጣም በጣም ከምንም በላይ ደስታን የሚሰጥ ነገር ነው። እና ዶክተር ትምኒት ደግሞ ለኔም ብቻ ሳይሆን ለሁሉም ኢትዮጵያውያን በተለይ ደግሞ ሴት ኢትዮጵያውያን በጣም ኩራታችን ነች። ኢንስፓየር የምታደርገን ስራዎቿ ሞቲቬት የሚያደርጉን አይነት ሰው ነችና ለኛ ከመታደርጋቸው እኛን ወደ ቴክኖሎጂ ለመጋበዝ ለኛ ከመፈጠራቸው ኦፖርቹኒቲዎች ላይክ እንደ ብላኪን AI አዲስ ኮደር ላይ የምትሰራቸው ስራዎችና ሌሎችም ነገሮች በጣም እኛ ሞቲቬት ያደርጉናልና ብቻ በጣም በጣም ደስ ብሎኛል። እንደዚህ አይነት ማለት ሁሉም ሪኮግናይዝ ስላደረጋት ዓለምም ሪኮግናይዝ ስላደረጋት በጣም ደስ ብሎኛል።
ሱማያ አንቺስ ምን ተሰማሽ? እንደ ትምኒት ያሉ ወጣት ሴቶች በቴክኖሎጂ ለስኬት ሲበቁ ማየት ምን ስሜት ይሰጣል?
ደስታ ነው የተሰማኝ። እንከ ደስታ በላይ ደግሞ ትልቅ የሆነ ተስፋ እንዲታየኝ ነው ያደረገው። ትዝ ይለኛል መጀመሪያ ስለ ዶክተር ትምኒት ጋር የሰማው ጊዜ የፈጠረብኝ ፊሊንግ ማለት አሁን ብዙ ጊዜ ጥቁር ስትሆኚ ከዛን ደግሞ አልፈሽ ሴት ስትሆኚ አካባቢ ላይ ያለው ሰው የሚሰጥሽ ኢሜጅ አለ እና ያን ኢሜጅ አልፎ እንዲታይና ለሌላው ደግሞ አስተዋጽኦ ማድረግ የሚችል ደረጃ ላይ መድረስ በጣም ትልቅ ነገር ነው እና እኛ ደግሞ እንደ አፍሪካውያን አቅማችንን የመጠራጠር ባህሪ ያለብን ማለት እንችላለን ወይ የሚለው እና የእሷን እንደዚህ አይነት አቺቭመንት ውስጥ አይደፋድም በመናየበት ጊዜ ያ እንችላለን ላይክ ዘ አዌይ አውት የሚለው እንድናስብና እንድንጠነክር ያደርጋልና በጣም ነው ደስ ያለኝ። ከጥም የለፋችበትን መንገድ ይሄደችበትን የደረሰባትን ነገራቶች እየተከታተልኩ ስለነበረ በጣም ትልቅ ደስታ ነው የተሰማኝ። በዛ ላይ ደግሞ ትልቅ ተስፋ እንዲኖረኝና እኔም በያስኩት ብጠነክር ነገ ትልቅ ደረጃ ልደርስ እችላለሁ የሚለውን እንዳስብ ያደረገችኝ።
እንግዲህ ሱማያ አሁን እንዳልሽው ሁለታችሁም በቴክኖሎጂ ሙያ ውስጥ መስራት ማደግ የምትፈልጉ ወጣቶች ናችሁና በትምህርት ቤት እያላችሁም የፈጠራ ስራዎችን ሰርታችኋል። ሳምራዊት ይሄ ሂደት ላንቺ ምን ይመስል ነበረ? ሴት ሆነሽ በቴክኖሎጂ ሙያን ማሰብ ከማህበረሰቡ የሚደርሰው ተጽዕኖ ምን ይመስላል?
በእውነቱ ከሆነ ቻሌንጆች ነበሩት። እኛ ሀገር ላይ እንደሚታወቀው የቴክኖሎጂ ዘርፍ በተለይ ደግሞ የሰው ሰራሽ ልህቀት ዘርፍ ላይ የሴቶች ተሳትፎ በጣም ጥቂት ነው እና ከዚህም አልፎ ደግሞ ኢቨን በሀገራችን ላይ እንኳን ዩኒቨርሲቲዎች ላይ በቂ የሆነ የትምህርት አሰጣጥም የለም ብዬ ነው የማምነው። እና በራስሽ ተነሳሽነት ወደዚህ ዘርፍ ካልገባሽ በስተቀር በአካባቢያችን ብዙም ተሳትፎ ያላቸው ሰዎችንም ተሞክሮ ያላቸው ሰዎችንም የማግኘትም ሆነ የማነጋገር እድሉ ብዙም አላገኘንም እኛ። እና ሴት መሆንሽ ደግሞ ጭራሽ ኢትዮጵያ ውስጥ የሚደርሱብሽን ቻሌንጆች የታወቀ ነው እና ሴት መሆንሽ ደግሞ ብሎም ደግሞ ጭራሽ ሀገርሽ ላይ በብዛት ያልተሰራበት ዘርፍ ላይ ለመስራት መሞከሩ ሌላ ቻሌንጅ ነበር። እውነቱ ማህበረሰቡ እኛ ሀገር ላይ እንደሚታወቀው ለሴት የሚሰጠው ስቴሪዮታይፕ የታወቀ ነው። ማለት በጣም ብዙ ቻሌንጆች ይገጥሟታል ሴት ልጅ እና በደግነትም ይሁን ዲስከሬጅ ለማድረግም የሚሞክሩ ሰዎች አሉ። ግን አብዛኛዎቹ እንደዚህ አይነት ትልልቅ ኤሪያዎች ላይክ እንደ ሰው ሰራሽ ልህቀት አይነት ዘርፎች ላይ እንደሚከብዱሽ ባትሞክሪው እንደሚሻል ጭራሽ ደግሞ ሴት ሆነሽ እንደ ኮዲንግ አይነት የወንዶች ተብሎ የሚታሰቡ ኦር ደግሞ ሀገርሽ ትንሽ ነች አለ አይደለ ኢትዮጵያችን አሁን በኤአይ ምናምን እንደዚህ በደንብ የተሰራበት ሀገር አይደለም። እንደዚህ አርቲፊሻል ኢንተለጀንስን ለትልልቅ ሀገራት ተደርጎ ለሀያላን ሀገራት ተደርጎ ነው የሚታሰበው እና እንደዚህ አይነት ስቴሪዮታይፕ ባለበት ሁኔታ ውስጥ እንደዚህ አይነት ተርም ወይም ደግሞ እንደዚህ አይነት ፊልድ መርጦ ለመስራት መሞከር ራሱ በጣም ቻሌንጅ ነው። ግን በብዙ መንገድ ተጽዕኖ ቢደርስብንም ቻሌንጅ ቢኖረንም ግን ቻልነው አቅም
ሞታችንን
ቻሌንጁን ማለፍ አለብን ብዬ አምናለሁ።
ሶማያ፣ ወደ አንቺ ልምጣና የአንቺስ ልምድ ምን ይመስላል? ሴቶች በቴክኖሎጂ ሙያ እንዳይሰማሩ የሚያግዳቸው ነገር አለ?
በጣም ብዙ ነገራቶች አሉ። ሳምሪም እንዳለችው ነው እና አንደኛ ማህበረሰቡ ታማኝነቱን አይሰጠንም። ማለት ሴት ሆነን ይህን እንሰራለን ስንል ይሰራሉ ወይ እውነት የሚለውን ማህበረሰቡ ሊቀበሉ አይፈልግም። ምክንያቱም መጀመሪያ ላይ ያስቀመጠው ስዕል ስላለ በዛ ነው የሚስለን እና እኔ እንደዚህ አይነት ሀሳብ አለኝ እንደዚህ አይነት መስራት እችላለሁ እንደዚህ አይነት ነገሮች አሉ ብለን ሰዎች ራሱ የምናማከርበት ሰዓት አይ ይህን አትችይም፣ ይሄ ላንቺ አይሆንም፣ ይሄ ገና አንቺ ብዙ ይጠበቅብሻል፣ ይብልሽ አይደለም እና በጣም ብዙ አይነት ኮሜንቶች ይሰጣሉ እና ከሚሰጡት ኮሜንቶች አብዛኞቹ ዲስካሬጂንግ ናቸው። ወደኋላ የሚመልሱ እንጂ ወደፊት የሚያበረታቱ አይደሉም። እና አንዳንድ ሰው ያለማወቅም የጠቀመ መስሎት ይናገራል። አንዳንድ ሰው ደግሞ ሙሉ አመኔታ በማጣቱ ምክንያት የሚሰጣቸው ኮሜንቶች ይኖራሉ እና ያንን ለማለት ብዙ ትጋት ይፈልጋል። ከእንደገና ኢቨን ፊልዶቹ ላይ ስታይ አሁን ኤሌክትሪካል ኮምፒውተር ኢንጂነሪንግ የተማርኩት ክላስ ውስጥ ላይክ 5% ነው ሴት ተማሪ የነበረው። ከዛን ደግሞ እሺ ላባብሪ ኮንዶች ጋር ልጠቀም ስትይ ማለት እየሰራን እናመሽባቸው የምንችላቸው ኦኬዥኖች በጣም ብዙ አሉ። ከዛን እዛ ላብ ውስጥ ሴት አምሽቶ የሚሰራ ምን ያህል ነው ያለው? ኢንሴኪሪቲዎቹ የሚጨምሩ ብዙ አይነት እንትኖች ይኖራሉ። ከአስተማሪዎቹም ጋር ስቴጂ ይሄ ሰርች ያለው ብለሽ ስቴጂ አለማመን እውነት እሷ ሰርተዋለች ወይ የሚለውን ይህ መጀመሪያ ማህበረሰቡ ጋር የተቀመጠው ስዕል ስላለ ያንተ ሴት አድርጎ ገፍትሮ አልፎ ለመውጣት ትልቅ ካሬጅም ጥንካሬም እና በራስ መተማመን የሚጠይቅ ነበረ እና ግን በዚህ ሁሉ መንገድ ላይ ባደረግነው ጥረት ኢንዶስ በደል ማድረግ እንደምንችል እና
ሶማያ አለሽ መስመር ላይ? ምናልባት መስመሯ ተቋርጧል። ወደ ሳምራዊት ልምጣና እናንተ ተጽዕኖን ተቋቁማችሁ ሳምራዊትም አንቺም ወደ ስኬት መንገድ መሄድ ጀምራችኋል እና ምናልባት ሴት ተማሪዎች በተለይ በቴክኖሎጂ ሙያ መሰማራት የሚፈልጉ ምን ማድረግ አለባቸው? ምን የምትመክሪያቸው ነገር አለ? ሳምራዊት መስመር ላይ አለሽ? ሶማያና ሳምራዊት በቴክኖሎጂ ሴት ተማሪዎችና ወጣቶች እንዴት ማበረታታት እንችላለን? በማህበረሰቡ ከትምህርት ቤትና ከወላጆች ምን አይነት ተጽዕኖች ይደርስባቸዋል? እነዛን ተጽዕኖች አሸንፈው በሙያ ዘርፉ በተለይ ደግሞ ሴቶች በብዛት የማይሰማሩበት ዘርፍ እንደመሆኑ መጠን እነዛን አሸንፈው በስኬት መምጣት እንዴት ይችላሉ? እንደ ትምኒት ገብሩ በአለም ደረጃ ተጽዕኖ መፍጠርስ እንዴት ይቻላል በሚለው ሐሳብ ላይ ነው ስንወያይ የቆየነው። አድማጮቻችን ተሳታፊዎቻችንን ሳምራዊትና ሶማያን መልሰን በስልክ አገኘናቸው እንመለሳለን። ለዛሬው ግን አብረውን ላሳለፉት ጊዜ በጣም እናመሰግናለን። እንግዲህ ጋቢና ቪኦኤ የወጣቶችን ህይወት የሚዳስሱ የተለያዩ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ እንዲሁም ባህላዊ ጉዳዮችን እያነሳ ዘወትር ማወያየቱን ይቀጥላል። እናንተም ለውይይት እንዲቀርብ የምትፈልጉት ሐሳብ ካለ እንድታካፍሉን እንጋብዛለን። በማህበራዊ ድረገጾቻችን በፌስቡክ @voaamharic እንዲሁም በትዊተር #voaamharic ላይ ታገኙናላችሁ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተፈናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪኦኤ ከአሜሪካ ድምጽ መተላለፉን ይቀጥላል። ለአፍሪካን ወጣቶችና አዋቂ ሴቶች ከቀረቡ የነጽህና መጠበቂያ ፓዶች መካከል አብዛኛው በዋጋቸው ውድና ከፕላስቲክ ወገን የሚመደቡ ናቸው። ይሄ ማለት ግዚያቸው ካበቃ በኋላ ወደ አፈር ለመቀየር በመቶች የሚቆጠሩ አመታትን ይፈልጋሉ። ይሄንን የመሰሉን የስነ ምህዳር ተግዳሮት ለመቀየር ያለመች አንዲት ኬንያዊት በቶሎ ወደ አፈርነት የሚቀየር የግብር እና ተረፈ ምርቶች የሚሰራ የነጽህና መጠበቂያ ምርት አስተዋውቃለች። ጁማ ማጅንጋ ከኬንያ የላከውን ሀብታሙ ስዩም ያሰማናል።
ከሩቅ ለሚመለከት ሜሪ ናሩይ የግብርና ተረፈ ምርት ያሰገደች ብቻ ሊመስል ይችላል። ከዋና ከተማዋ ናይሮቢ ወጣ ብላ በመትገኘው ቲካ ከተማ ነዋሪ ሆነችው ሜሪ ግን ከስነ ምህዳር ጋር ተስማሚ ሆኑ የሴቶች የንጽህና መጠበቂያ ምርቶችን ወይንም ፓዶችን እያመረተች ነው። ለራሷ የሚሆን ጥሩ ጥራት ያለው ምርት ባለማግኘቷ ሜሪ በዙሪያዋ ባሉ ጥሬቃዎች የሚመረት መላ እንድታፍስ አድርጓታል።
ማሽላ አፍሪካ ውስጥ የዘወትር ምግብ ነው። ይሄ ደግሞ ተረፈ ምርት ነው። ከገበያ ስፍራ ላይ ማሳባስበው እኒህ ያናናስ ቅጠሎችም ከዋናው ምርት ተርፈው የተጣሉ ናቸው። እነሱን ከየማሳው ሰበስባለሁ። ሁለቱን ስናጣመራቸው ለስላሳ የሆነ እጅግ የሚያምር የንጽህና መጠበቂያ ፓድ መስራት እንችላለን። ምቾት አለው። ፈሳሽ ከመምጠጣቀሙ በተጨማሪ ዘለቄታ ያለውም ነው።
እነዚህ ግብርና ተረፈ ምርቶች ከተሰባሰቡ በኋላ በውስጣቸው ያለውን ቃጫ ለማውጣት ብሎም አገልግሎቱን ከጨረሰ በኋላ በተፈጥሯዊ መንገድ መበስበስ ወደሚችል ምርት እንዲቀየሩ በሚያደርግ ብርቱ የምርት ሂደት ውስጥ ያልፋሉ። የሜሪ ድርጅት ናያንጉ አፍሪካ ይባላል። የአፍሪካ ማህፀን የሚል ግርድፍ ትርጉም አለው። ምርቶቿ ጥሩ የደንበኞች አድናቆትን እያገኙ ነው። ናያንቡራ ማይና አንዷ ናት።
ትልቅ ልዩነት አለው። ጥሬቃው በጣም የተለየ ስለሆነ ደመና ላይ የተቀመጠው ይመስለኛል። የምታመርታቸው የንጽህና መጠበቂያዎች ለስላሳና ጥሩ የውሃ መምጠጥ አቅም ያላቸው ናቸው። ህይወት አድን እየሆነ ይገኛል።
በ2019 የአውሮፓውያኑ አመት የአንዳንድ በገበያ ላይ ያሉ የወር አበባ ንጽህና መጠበቂያ ምርቶች ጥራት ጉድለትን በተመለከተ በኬንያ ማህበራዊ መገናኛዎች ላይ የጎላ ቅሬታ ተሰምቶ ነበር። የኬንያ ጤና ሚኒስቴር በሀገሪቱ ውስጥ የሚመረቱ የንጽህና መጠበቂያ ምርቶች ጥራትን ለማስጠበቅ ጥረት እያደረገ እንደሆነ አስታውቋል። ሜሪ የሷ ፈጠራ የኬንያ ሴቶችን ጤና ብቻ ሳይሆን የፋይናንስ ደህንነታቸውን እንደሚደግፍም ተስፋ አድርጋለች።
Period poverty is a global crisis, but because Africa has...
የወር አበባ ንጽህና መጠበቂያ ምርቶች አለመኖር ዓለም አቀፍ ቀውስ ነው። አፍሪካ ከፍተኛ ቁጥር ያላቸው ትኩረት የተነፈጋቸው ሴቶች የሚኖሩባት አህጉር ናት። በዚህ ምክንያት ነው ድህነቱ ሴቶቻችንን በእጅጉ የጎዳው። ይሄ ግዚያዊ የሚባል አነስተኛ ኢንዱስትሪ ነው። በብዙ ስፍራዎች ሊበራከት ይችላል። ሴቶች ትክክለኛውን ጥሬቃ እንዴት መምረጥ እንደሚችሉ፣ ጥሬቃውን ወደ ንጽህና መጠበቂያ ምርቶች የሚቀይሩበትን ሂደት ለሴቶች ማሰልጠን እንፈልጋለን።
ከሁሉም ግን መልካሙ ነገር ምርቶቹ ከፕላስቲክ አለመሰራታቸው ነው። በዚህ ምክንያት በስነ ምህዳር ላይ ምንም ጉዳት አያስከትሉም።
ወጣት ሴቶች በማይሰማሩበት በቴክኖሎጂ ዘርፍ ወጣት ሴቶች እንዲገቡ እንዴት እናበረታታቸው በሚል ርዕስ ላይ ነው ስንወያይ ያረፈነው። ሁለት እንግዶችን ሳምራዊት እና ሶማያን ወጣት የቴክኖሎጂ ፈጣሪ ናቸው አብረውን አምሽተዋል። ሳምራዊት እናንተ ተጽዕኖን ተቋቁማችሁ እንግዲህ የስኬት መንገድ የጀመራችሁ ወጣቶች ናችሁና ሌሎች እንደናንተ ያሉ ሴት ተማሪዎች በቴክኖሎጂ ሙያ መሰማራት ቢፈልጉ ምን ትመክራቸዋለሽ? ሳምራይት አለሽ? ሶማያስ አለሽ መስመር ላይ?
አለሁኝ።
እሺ ሶማያ ወጥያቄውን ወዳንቺ ላምጣውል። ሴቶች ተማሪዎች እንደናንተ በቴክኖሎጂ ሙያ ውስጥ ውጤታማ መሆን እንዲችሉ ምን ትመክሪያቸዋለሽ?
እኔ ካለኝ ተሞክሮ አንጻር የመጀመሪያውና ወሳኙ ነገር ብዬ ማስበው በራስ መተማመን ነው። እኛ በራሳችን ካልተማመን በጥርጣሬ ውስጥ ሆነን የምንጓዘው መንገድ ሩቅ አያደርሰንም። እና የመጀመሪያው ነገር
ባለን አቅም መስተማመን ነው እና ማንንም ቢሆን ደም ያንዳውትን እንድናደርግ ልፈቅድለት አይገባም። አትችሉም አቅሙ የላችሁም የሚባሉ ኮሜንቶችን እንቀበል አይገባም እና ሁሉም በራሳችን መተማመን ያስፈልጋል። እና በዚህ ፊልድ ላይ ጠንክሮ ለመሄድ የሚፈልግ ሰው መጀመሪያ ማድረግ ያለበት በራሱ መተማመን ነው። ከዛን ደግሞ በየቀኑ በሚያደርጋቸው ትናንሽ ነገራቶች የራሱን አቅም በመጎልበት ወይም ደግሞ የተሻለ አቅም እንዲኖረን መስራት መጣር ያስፈልጋል። የተለያዩ እንትኖች ማንበብ፣ ሪሰርች ሪፖርት ማንበብ ሊሆን ይችላል። አካዳሚካሊ ስትሮንግ ሊያደርገን የሚችል ነገራቶች እንዲሁም ደግሞ ራሳችን ላይ ሰልፍ ኢምፓወርመንት ላይ ኮንሰንትሬት አድርገን መስራት ይጠይቃል። ምክንያቱም ይሄ ጀስት ስኪላችን ብቻ የምንታገለው መንገድ አይደለም። የአእምሮ ብቁነት ይጠይቃል። ከማህበረሰቡ የሚመጡትን አስተያየቶች ማሸነፍ ስለሚያስፈልግ ማለት ነው እና እኔ በጣም ወሳኙ ብዬ ማስበው አሁንም ደግሞ አለ በራስ መተማመን ነው። በራሳችን የምንተማመን ከሆነ ያሰብነውን የማናሳካበት ምንም አይነት መንገድ አይኖርም። አሁን ሁሉንም ሴቶችን በዚህ ዘርፍ ላይ መቀጠር ወይም ደግሞ መንገዳችን በዚህ ዘርፍ ላይ ለማድረግ የሚፈልጉ ሴቶች የሚመክረው ምንድን ነው? መጀመሪያ በራሳችሁ ተማመኑ እና ማንም ሰው ደግሞ የመተማመን ብሬክ እንዲያደርግባቸው እንዳትፈቅዱ ነው።
በጣም ትልቅ ምክር ነው ያካፈልሽው። እንግዲህ ካለን ሰዓት አንጻር ውይይታችንን እዚህ ላይ እናጠናቀቃለን። በስልክ ውይይታችን ላይ ተሳተፋችሁ ሴት ወጣት የቴክኖሎጂ ፈጣሪዎች ሳምራዊትና ሱማያ እንግዶቻችንን እናመሰግናለን። ምናልባት ሳምራዊት መስመር ላይ ያለች መሰለኝ፣ ምናልባት የማጠቃለያ ያለ ሴቶች የምታስተላልፈው ምክር ካለ የእሷን ሀሳብ እንስማና እናጠናቅ።
እሺ፣ በአጠቃላይ እኔ ለሴት ኢትዮጵያን ለምሳሌ የምፈልገው ነገር ምንድን ነው? በሀገራችን ላይ ብዙ ጎበዝ የሆኑ በቴክኖሎጂ ዘርፍ እኔንም ጨምሮ ሌሎች ትልቅ ቦታ መድረስ የሚፈልጉ ሴቶች አለን እና ምንም ያህል ከተፈጥሮ ጀምሮ በብዙ መንገድ ቻሌንጅ ቢገጥመንም ቻሌንጅ በሚደረግም ተስፋ መቁረጥ ሊያጋጥመንም፣ ግን ሁሌም ቢሆን የሚደርሱብንን ቻሌንጆች የሚደርሱብንን መገፋቶች ወደ ሞቲቬሽን ለውጠን በርትተን በመስራት ቻሌንጆቹን አልፈን ጥሩ ቦታ መድረስ አለብን ማሳየት አለብን ብዬ አምናለሁ። ከወንዶች አናንስም ወይም ደግሞ ከወንዶች እኩል ነን በሚል ሞቲቭ እና ስሜት ሳይሆን ሴቶች በራሳችን ያለንን ብቃት ይዘን በቴክኖሎጂ ሙያ ትልቅ ደረጃ መድረስ እንደምንችል በማመን በሱ ሞቲቭ በርትተን በመስራት እና ጥሩ ደረጃ ላይ በመድረስ እንደምንችል በማስመስከር ለወንዶችም ሆኑ ለሌሎችም እኛን ወይም ደግሞ እንደ ዶክተር ስምንት አይነት ኢንፍሉዌንሻል የሆኑ ሰዎችንም እንደ ሞቲቬሽን የምናይ ሰዎች ጥሩ ቦታ ላይ ነገር እኛም መድረስ እንደምንችል ማስመስከር አለብን እላለሁ።
ሳምራዊትና ሱማያ ወጣት ሴት የቴክኖሎጂ ፈጣሪዎች ናቸው። ከኛ ጋር ላደረጋችሁት ቆይታ በጣም እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። ከፈሚት ገብሩ በታይም መጽሔት ከዓለም ተጽዕኖ ፈጣሪ ዝርዝር ውስጥ መግባቷን ነበረ። እንግዲህ ትምኒት በታአመት በፊት ከጉግል ከተባረረች በኋላ ለጥቁሮችና ሴቶች ፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልቀት የምርምር ተቋም መስርታለች። በዚህ ተቋምና ለሴቶችና ለጥቁሮች በመታደርገው ትግል ዙሪያ አነጋግሪያት ነበረ። ከሱ ከነበረን ውይይት የተሰነውን እንከታተል።
So it has been over a year since you were pushed out of Google.
ከጉግል በግዳጅ ልትወጪ ከተደረገ ከአመት በላይ ሆኖታል። በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ህዝቦችና ሴቶች ፍትሃዊ አለመሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምጽሽን ስታሰሚ ቆይተሻል። ይህ ጊዜ ላንቺ ምን ይመስል ነበር?
Well, it was not easy.
ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂ ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር። ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምጽሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂ እንዴት ፍትሃዊ ይሆናል የሚለው ብቻ ሳይሆን ከነሱ ጋር የሚሰሩት ሰራተኞች ድምጻቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውን ሊታሰብበት ይገባል።
You know, fighting corporates can be, you know, very difficult for anyone.
እርግጥ እንዳልሽው ከግዙፍ ኩባንያዎች ጋር ትግል ውስጥ መግባት ለሁሉም ሰው ከባድ ሊሆን ይችላል። ነገር ግን አንቺ ጥቁር ሴት በመሆንሽ ነገሮች የበለጠ አስቸጋሪ እንዲሆኑ አድርጓል ትያለሽ?
Yes, definitely, because I also spoke up. I wasn't...
Oh, ድምጼን በማሰማቴ ብቻ አስቸጋሪ ነበር። እኔ ብቻ አልነበርኩም በዚህ ጉዳይ ድምጼን የሚያሰማውት። ግን የኔ ከጉግል መባረር ድንገት የሆነ ነገርም አልነበረም። እዛ ሰራ በነበረበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከመሆኔ ጋር ይገናኛል። ግን ደግሞ አለቃዬን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ የአጸፋ እርምጃ ደርሶባቸዋል። ስለዚህ እንደኔ ህዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ። ግን ፊት ለፊት ወጥተው መናገር አይችሉም። ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል።
Do you think such unfair mistreatment by tech companies do you think it
በቴክኖሎጂ ተቋማት ውስጥ እንደዚህ አይነት ፍትሃዊ ያልሆነ አሰራር መኖሩ ሴቶች ወደ ቴክኖሎጂ የሙያ ዘርፍ በብዛት እንዳይመጡ መንገድ ዘግቶባቸዋል ትያለሽ?
Yeah, because you know in the US there is this
በጣም ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶችን ቁጡና ተናዳጅ አድርጎ የመሳል አመለካከት አለ። ፊልሞችን ወይም የቴሌቪዥን ፕሮግራሞችን ስታይ ጥቁር ሴቶችን ከምንም ነገር ጋር የማይገናኝ ያልተገባ የንዴት ባህሪ ሰጧቸዋል። ይሄ ከእውነታው ጋር የማይገናኝ የሰዎች አመለካከት ነው። በጉግልም መጀመሪያ ላይ የሰራችው ጥናት ደረጃውን የጠበቀ አይደለም ለማለት ሞከሩ። ያም ደግሞ ራስን የቻለ ሌላ የተዛባ አመለካከት ነው። ስለ ብዝሃነት ስትናገሪ ለምን ጥቁሮች አይቀጠሩም ብለሽ ስትጠይቂ መልሳቸው ከደረጃችን ዝቅ ማለት አንፈልግም የሚል ነው። ስለዚህ ታሪክን በደንብ ካየሽ ለጥቁር ሴቶች በታሪክ የተሰጣቸውን አመለካከት አይነት በቴክኖሎጂ ተቋማት ውስጥም ሲንጸባረቅ ታያለሽ።
ስለዚህ ያ ሴቶች ወደ ተቋማቱ እንዳይመጡ ተስፋ እንዲቆርጡ ያደርጋቸዋል።
It's not even being discouraged from joining tech companies.
ተስፋ ማስቆረጥ ብቻ አይደለም። በመጀመሪያ ለመቀጠር ሲመጡ ማለፍ ያለባቸው ብዙ ቀለበቶች አሉ። ለምሳሌ ከእኔ በፊት የተባረረች ኤፕሪል ኪርሊ የምትባል ሌላ ጥቁር ሴት ነበረች። ሰራተኞችን እየመለመለች ወደ ጉግል እንዲመጡ ማድረግ ነበር ስራዋ። እናም ጥቁሮች ከሚማሩባቸው ዩኒቨርሲቲ ውስጥ ሰዎችን ለማግኘት ስትሞክር ምን አይነት ከባድ ፈተናዎችን እንዲያልፉ እንደሚያደርጓቸው ትናገራለች። የሚፈልጓቸው ሰዎች ሲሆኑ ግን እነዛን ቀለበቶች ያዘልሏቸዋል። ያንንም ደግሞ ለነበርኩበት ቡድን ሰው ለመቅጠር በመሞከርበት ጊዜ አይቻለሁ። እነዚህ ልጆች የማስተርስ ዲግሪያቸውን ሲሰሩ ማንንም የሌለውን ሽልማት ያገኙ ወይም ከመታሰቢ በላይ አስደናቂ የድጋፍ ደብዳቤ ያላቸው ናቸው። እንደዛም ሆኖ ግን ምክንያት ይፈልጉባቸዋል። ይሄ ሰው እዚህ ጋር መገኘት አልነበረበትም ወይም ሌላ ተጨማሪ ፈተና ውስጥ ማለፍ አለበት ይላሉ። ያንን አልፈሽ ከተቀጠርሽ በኋላ ደግሞ የሚገጥም ፈተና አለ። ስለዚህ እንዳይቀጠሩ ብቻ ሳይሆን ከገቡም በኋላ በአጠቃላይ ጤናማ የሆነ የሥራ ሕይወት እንዳይኖራቸው ከሚያደርግ አንድ እንቅፋት ወደ ሌላ እየተሻገርሽ ነው የምትሄጂው። ጥቁር ሴቶች ሲጀምር ብዙ አይደሉም፣ ግን በከፍተኛ ቁጥርም ስራቸውን ይለቃሉ።
You are a co-founder of Black AI and now you have
እንግዲህ በርግጥ ቀደም ሲልም ጥቁሮች በሰው ሰራሽ ልህቀት ዘርፍ ያላቸው ተሳትፎ እንዲጎለብት የሚያግዝ ተቋም የጋራ መስራች ነበርሽ። አሁን ደግሞ ለፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መስርተሻል። ተቋሙ ምን ላይ ነው የሚሰራው? በአፍሪካና በሌሎች ዓለማት የሚኖሩ ጥቁር ሴቶች ወደ ዘርፉ እንዲመጡ ሲያበረታታል?
So our institution has a theory that
ተቋማችን እንደዚህ አይነት ለውጥ ለማምጣት ነገሮች ከስር መሰረታቸው መቀየር አለባቸው ብሎ ያምናል። ስለዚህ ከገንዘብ ድጎማው ጀምሮ የተለየ አሰራርን የሚከተል ተቋም ነው። ለምሳሌ ብዙዎቹ የሰው ሰራሽ ልህቀት ስራዎች የገንዘብ ድጋፍ የሚያገኙት ወይም ከወታደራዊ ተቋማት አለም ደግሞ ገንዘብ መስራት ላይ ብቻ ባተኮሩ ትላልቅ ተቋማት ላይ ነው።
አድማጮች ከተምኒት ጋር የነበረን ቆይታ ይብቻል ነበርም ሙሉን ከድረ ገጻችንና ከማህበራዊ ትስስር ገጾቻችን ላይ ታገኙታላችሁ። ለምሽቱ ያዝናችሁ ዝግጅቶች በዚህ ተጠናቀቁ። አብራችሁን ስለነበራችሁ እናመሰግናለን።